የዜና መጽሔት
አድማጮች፣ ቀደም ሲል እንዳስተዋወቅ ነው አራት ጉዳዮችን ነው ዛሬ የምናስተነት ነው። ወደ ቀዳሚው ተሻግረናል። ለሰዎች መረጃና ሐሳብ የመጠየቅ የማግኘትና የማስተላለፍ መብትን የሚሰጠው የመረጃ ነጻነት ረቂቅ አዋጅ ዛሬ ማክሰኞ ለሕዝብ ተወካዮች ምክር ቤት ቀርቦ ነበር። ሕጉ ይህ መብት በመንግስት አካልና በግል ድርጅት መከበሩን በማረጋገጥ የአሰራር ግልጽነት እንዲሰፍን ለማስቻል መዘጋጀቱ ተገልጿል። ረቂቅ አዋጁ በሰዎች እንዲሰጥ ወይም መኖር አለመኖሩ እንዲረጋገጥ የተጠየቀው መረጃ የአገሪቱን መከላከያ አሊያም ጸጥታና ደህንነት ሊጎዳ የሚችል ነው ከተባለ ጥያቄው ውድቅ እንዲደረግ ይደነግጋል። ረቂቁ የተጠየቀው መረጃ የካቢኔ አስተያየት፣ ምክክር፣ ግምገማ፣ ምክር ሐሳብ ወይንም ቃለ ጉባኤ ከሆነ ደግሞ ውድቅ ሊሆን እንደሚችልም ደንግጓል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባም ልኮልናል።
ዛሬ ማክሰኞ ለሕዝብ ተወካዮች ምክር ቤት የቀረበው የመረጃ ነጻነት ረቂቅ አዋጅ ማንኛውም ሰው በመንግስት አካል እጅ የሚገኝ መረጃን የመጠየቅ የማግኘትና የማሰራጨት ነጻነትን ይበልጥ በማረጋገጥ ግልጽነትና ተጠያቂነትን ለማስፈን በሕገ መንግስት የተረጋገጠን መብት ይበልጥ እውን ለማድረግም ስርዓት ለመዘርጋት በማስፈለጉ ስለመዘጋጀቱ ተጠቅሷል። ረቂቅ አዋጁ የማይገለጹ መረጃዎች በሚል ከዘረዘራቸው ውስጥ የሶስተኛ ወገን የግል መረጃ አንደኛው ነው። እንዲሰጥ ወይም መኖር አለመኖሩ እንዲረጋገጥ የተጠየቀን መረጃ መግለጽ ወይም ማረጋገጥ የሀገሪቱን መከላከያ ወይም ጸጥታና ደህንነት ሊጎዳ የሚችል ከሆነ ጥያቄው ውድቅ እንዲደረግም ይደነግጋል። በተመሳሳይ የተጠየቀው መረጃ የሚመለከተው የወንጀል ተጠርጣሪ ክስ ገና በዝግጅት ላይ ያለ ከሆነ ወይም ዝግጅቱ ቢጠናቀቅም ክሱ ገና ያልተጀመረ ከሆነ ወይም የፍትህ መስተጓጉል ሊያስከትል የሚችል ወይም የፍርድ ሂደትን ሚዛናዊነት ወይም ገለልተኝነትን ሊያዛባ የሚችል ከሆነ መረጃው መገለጽ አይኖርበትም ሲል ደንግጓል። ይሁንና ይህ አካሄድ የዜጎችን መረጃ የማግኘት መብት እንዳይገድብ በጥልቀት እንዲታይ አንድ የምክር ቤት አባል ጠይቀዋል።
በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው፣ መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብት የሚጋፋ እንዳይሆን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው።
የቀረበው መረጃ የማግኘት ጥያቄ ለካቢኔ እንዲቀርብ የተዘጋጀ ወይም ለካቢኔ ውይይት የቀረበ መረጃ ከሆነ ወይም የካቢኔ አስተያየት፣ ምክክር፣ ግምገማ፣ ምክር ሐሳብ ወይም ቃለ ጉባኤ የያዘ መረጃ ሆኖ የመረጃው መገለጽ ውጤታማ የመንግስት ፖሊሲ ቀረጻን የሚያስተጓጉል፣ የፖሊሲን ስኬት የሚያሰናክል ውጤት የሚያስከትል ከሆነ ክልከላ እንዲጣልበትም ደንግጓል። እኒሁ የምክር ቤት አባል በየመስሪያ ቤቱ ብልሹ አሰራሮችን በድብቅ የሚያጋለጡ ሰዎች ረቂቁ ከለላ የሚሰጥ አንቀጽ እንዲያካትትም ጠይቀዋል።
መስሪያ ቤቱ ውስጥ ሆነው ብልሹ አሰራሮችን የሚጠቁሙ ዊስል ብሎወርስ የሚባሉት ማለት ነው፣ ለነሱ ተገቢ ጥበቃ መሰጠት መቻል አለበት። በእርግጥ ይሄ ጉዳይ በጣም አወዛጋቢ ነው። ባደጉ ሀገራትም ጭምር በመስሪያ ቤቱ ውስጥ ሆነው ብልሹ አሰራርን የሚያጋልጡ አካላት ምን አይነት መሳደድና ክትትል ሊደርስባቸው እንደነበር ብዙ ተሞክሮዎች አሉ። ግን ቢያንስ በእኛም ሀገር ልክ ብልሹ አሰራር የሚጠቁሙ ከህዝብ ጤና፣ ከህዝብ ደህንነት፣ ከተመዘበሩ ሀብቶች፣ ከአካባቢ ደህንነት ጋር የሚያያዙ ጉዳዮችን የሚጠቁሙ የመስሪያ ቤቱ ሰራተኞች ከመስሪያ ቤቱ ከመባረር እና ከዛቻ ከእንግልት ፕሮቴክት የሚያደርጋቸውን ድንጋጌ መደንገግ የመረጃ ነጻነትን አዋጅ የተሟላ ስለሚያደርገው ይህ ድንጋጌ በግልጽ ቢካተት ለማለት ነው።
ሌላኛው የምክር ቤት አባል ደግሞ የተሳሳተ መረጃ የሚያሰራጩ ያሏቸው ኤምባሲዎችና ዓለም አቀፍ ተቋማት እንዴት ሊጠየቁ ይገባል የሚለው በረቂቁ ሊመላከት እንደሚገባ ጠቁመዋል።
ምንም በሌለበት ሁኔታ አገር ተቃጠለ፣ ጦርነት እየተካሄደ ነው፣ ዜጎች ወደዛ ትሂዱ የሚል የተሳሳተ መረጃዎች የሚወጧል። ይህን እንዴት ነው የምንከላከለው የሚለው ነገር ተቋማት ተከታትለው መልስ መስጠት አለበት። ይሄ በግልጽ አዋጁ ላይ ቢቀመጥ ጠቀሜታ ይኖረዋል ብዬ አስባለሁ።
ዛሬ ለምክር ቤቱ ቀርቦ ለሚመለከተው ቋሚ ኮሚቴ የተመራው የመረጃ ነጻነት አዋጅ መገናኛ ብዙሃን ከህዝብ ጥቅም አንጻር መረጃ በአግባቡ እንዲያገኙ እንዲያደርግ ተጠይቋል። ተቋማቱ የተዛባ የመረጃ ስርጭት ፈጽመዋል ተብሎ ክስ ሲቀርብ ፍርድ ቤት ውሳኔ ከመስጠቱ በፊት ጋዜጠኞችን ከእስር የሚከላከል ሆኖም በረቂቁ ሰፍሯል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።
ኢትዮጵያ ውስጥ በመካከለኛው ምስራቅ ጦርነት ሰበብ በተፈጠረው ከባድ የነዳጅ አቅርቦት እጥረት ምርቶች ላይ ጉልህ ጭማሪ እየታየ መሆኑን ሸማቾች ገልጿል። በተለይም አሁን ባለው ብርቱ ከቦታ ቦታ የመንቀሳቀስ ፈተና ተደምሮ የፊታችን እሁድ የሚከበረው የትንሣኤ በዓል መቃረቡ ምርቶችን በከፍተኛ ደረጃ ማናሩ እየተነገረ ነው። መንግስት ግን በአቅርቦት ችግር ምርቶች እንዳይኖሩ ለበዓሉ ግብዓቶች በቂ በሆነ ሁኔታ እየቀረበ ነው ይላል። ስዩም ጌቱ ከአዲስ አበባ ተጨማሪ አለው።
አስተያየታቸውን ለዶይቼ ቬለ የሰጡ የአዲስ አበባ ከተማ ኗሪ ከሰሞኑ የተከሰተውን የነዳጅ እጥረት ተከትለው በገበያውና ሱቁ ሁሉ ከፍተኛ የዋጋ ጭማሪ እየተስተዋለ ነው ብለዋል። እንደ አስተያየት ሰጪዋ ሸማች በእያንዳንዱ ምርት ላይ የታየው የዋጋ ንረት ኑሮን አክብዶባቸዋልም።
ምንም ብትል ሁሉም ነገር ዘይትማ 2500 አለው። ሽንኩርት 100 ብር ነው። 400 ምናምን እያሉ ምስር 1 ኪሎ ሩዝ 400 250 ነበረ። አሁን ግን 400 እያሉ ነው።
እንደ አስተያየት ሰጪ ሸማቿ ከሰሞኑ በመላው ሀገሪቱ የተስተዋለው እጅግ ከፍተኛ የሆነ የነዳጅ እጥረት ያስከተለው የትራንስፖርት ችግር እየተቃረበ ከመጣው የፋሲካ በዓል ጋር ተዳምሮ ሸመታውን ሳያከብድ አይቀርም።
አመት በዓልም ሆኖ እንደገና የነዳጅ ሆኖ በቃ የተያዘ ሆነ። ምንም በቃ እኔ እንጃ። በእውነት እንደዚህ ከሆነ ማንም አይቀጥልም። ሰው በቃ እኔ ወዴት እንደምኬድ ግራ አጋባል።
ሌላው አስተያየት ሰጪ እንዳሉት የነዳጅ እጥረት ከበዓል መቃረብ ጋር ተያይዞ በምርቶች ዋጋ ላይ ከፍተኛ የዋጋ ጫና አሳድሯል።
በጣም አሳድሯል። ውጭ ዕለት ንወጣ ምርቶች አሉ ገብተዋል፣ ግን ነጋዴዎች እኛን ይጨምራሉ። ሽንኩርታውን 100 ብር እያሉ ዘይቱ እንኳን ለመግዛት የ200 የ300 ብር ለውጥ አላቸው። ለምሳሌ ኡመር የሚባል ዘይት 2200 እየገዛ የነበረ ዛሬ 2700 ደርሷል። ምርት አለ ገበያ ላይ ቢንተናል፣ ግን ዋጋ ሁሉም ጭማሪ አሳይተዋል። ያልጨመረ ነገር የለም። ምሳሌ ጤፍ ብትል ጨምሯል። የ1000-2000 ብር ለውጥ አሳይተዋል። ዶሮ ብትል ያልጨመሩ ነገር የለም። ከበዓል ጋር ተያይዞ ሁሉም ደግሞ ምን ምክንያት ስጠይቃቸው ነዳጅ ጠፍቷል፣ በምን ይመጣል ይላሉ። ግን ምርቱ ገብተዋል አለ ጭማሬ፣ በጣም ጭማሪ አሳይተዋል።
በሸማቾች ላይ የታየው የዋጋ ጭማሪን ምናልባት በቀጥታው የሚገናኘው የነዳጅ እጥረት ያስከተለው ከትራንስፖርት ችግርና በዛ ላይ የታየው ከፍተኛ የዋጋ ጭማሪ ሊሆን እንደሚችል ግምታቸውን አስቀምጠዋልም።
በጣም ጭማሪ አለው። የ10 ብር የ20 ብር መንገድ በ100 ብር በ200 ብር እየተጓዝ ነው። ለምሳሌ ከትላንት ወዲያ አውቶቢስ ተራ ለመሄድ 200 ብር ነው አጥቼ ሄድኩት። ሌላ ጊዜ በ20 ብር የምንንቀሳቀስ ማለት ነው። ይሄ ሁሉ በነዳጅ ኬዝ ይመስለኛል።
በመዲናው አዲስ አበባ ለመጪው የትንሣኤ በዓል የሚሆን በቂ የፍጆታ ምርት በተመጣጣኝ ዋጋ እየቀረበ ነው የሚለው የአዲስ አበባ ከተማ አስተዳደር ንግድ ቢሮ ግን የትንሣኤ በዓልን ምክንያት በማድረግ የገበያ ማረጋጋት ስራ መከናወኑን ገልጿል። የቢሮ ኃላፊ ሀቢባ ሲራጅ ለሀገር ውስጥ መገናኛ ብዙሀን እንደገለጹት በዓሉን ምክንያት በማድረግ ተገቢ ያልሆነ የምርቶች የዋጋ ንረት እንዳይፈጠር በቂ ዝግጅት ተደርጓልም። ከክልሎች ጋር በመተሳሰር የግብርናና የኢንዱስትሪ የፍጆታ ምርቶች በስፋት ወደ ከተማ እንዲገቡ እየተደረገ መሆኑንም ተናግረው በዓሉን ምክንያት በማድረግ አላስፈላጊ የዋጋ ጭማሪ እንዳይደረግ ጥብቅ ያሉት ክትትል እንደሚደረግም ገልጸዋል። ለበዓል በቂ አቅርቦት ስላለ ህገወጥ የዋጋ ጭማሪ ማድረግ ተጠያቂነት የሚያስከትል መሆኑን ያሳውቀው የንግድና ቀጠናዊ ትስስር ሚኒስቴር በፊናው ሸማቹንና አቅራቢውን በቀጥታ የሚያገናኝ የቅዳምና እሁድ ገበያ ምርቶችን እያቀረበ እንደሆነም አስታውቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ዘገባችንም ትኩረቱ በዚሁ አንገብጋቢው የነዳጅ እጥረት ላይ ነው። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መዋዠቅ በኢትዮጵያ ውስጥ የሸቀጦች ዋጋን ከማናር ባለፈ በአማራ ክልል በሚገኙ የፍትህ ተቋማት የስራ እንቅስቃሴ ላይ ጫና እያሳደረ መሆኑ ተገልጧል። ለዝርዝሩ የደሴ ወኪላችን ኢሳያስ ገለው።
በዓለም አቀፍ ደረጃ ያጋጠመው የነዳጅ ዘይት እጥረትና የአቅርቦት መዋዠቅ በኢትዮጵያ ላይ ጫናው እየታየ ነው። ይህ ተጽዕኖ በሸቀጦች ዋጋ መናርና በትራንስፖርት እጥረት ብቻም ሳይወሰን በአማራ ክልል በሚገኙ የፍትህ ተቋማት የስራ እንቅስቃሴ ላይም እንቅፋት እየሆነ መጥቷል ይላሉ ጠበቃና የህግ አማካሪው አቶ መንግስቱ ዘገዬ።
እኛ በምንሉባቸው ተቋማት እንደ ፍርድ ቤት፣ አቃቤ ህግ ባሉ ተቋማት ደግሞ እንደምታውቀው አብዛኛው ማህበረሰብ ከገጠር መጥቶ እስከ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት የሚስተናገደው ደሴ፣ ወልዲያ፣ ሰቆጣ እንዳሉት ከተሞች ነው። ከርቀት ነው የሚመጣው። የነዳጅ እጥረት መከሰቱ ቀጥተኛ የሆነ ተጽዕኖ ነው እንትን ያለው የፈጠረው ውጤት የሚያመጣው። ስለዚህ ሰዎች ቀጠሯቸውን ጠብቀው ላይመጡ ይችላሉ።
ባለጉዳዮች ትራንስፖርት በማጣታቸው ምክንያት የቀጠሮ ማለፍና ምስክሮቻቸውን ለማሰማት እንደተቸገሩ የሚናገሩት ስማቸው እንዳይጠቀስ የፈለጉ በምስራቅ ጎጃም ዞን የፍርድ ቤት ዳኛ የሆኑት አስተያየት ሰጭም በሌሉበት መዝገብ የሚዘጋበት ሁኔታ እንዳለ ነው የሚጠቅሱት።
ረጅም ጉዞ ለሰባት ሰዓት የሚያስሄድ መንገድ መጠው የሚከራከሩ ጉዳዮች። ስለዚህ በነዳጅ እጥረቱ ምክንያት በሰዓታቸው ወይም ሲጠብቁ ይውሉና ይሄዳል ተብሎ ሳይሄድ ይቀራል። ስለዚህ መዝገቦች ይዘጋሉ። አልቀረቡም ነው የሚባል ነው። ተለያየ ቦታ ከሆኑ አንደኛው ተከሳሹ ከቀረበ ያው ከሳሽ ከሌለ መዝገባቸው ይዘጋል ማለት ነው። ምንም ብለን ማስተናገድ ስለማንችል የመኪና እጥረት ነው የነዳጅ እጥረት ነው የሚለውን እንትን ስለማንል
የትራንስፖርት እጥረት በመኖሩ ምክንያት ተከራካሪዎች በቀጠሮ ቀናቸው ለመገኘት ይቸገራሉ የሚሉት የአማራ ክልል የጠበቆች ማህበር ፕሬዚደንት አቶ ሰለሞን ጎራው፣ በተለይም ምስክሮች ከሩቅ የገጠር አካባቢዎች ወደ ከተማ መጥተው በችሎት ፊት ለመቆም እንደተቸገሩ ይናገራሉ።
ይሄ የትራንስፖርት እጥረት ደግሞ በስርዓቱ የሚፈጥረው ነገር በቀጠሮ ሰዓት በአግባቡ መገኘትን ነው። ምክንያቱም የፍርድ ቤት ስራ የተከራካሪ ወገኖች ብሎም የግራ ቀኝ ምስክሮች ሊሆኑ ይችላሉ፣ ወይም ለፍርድ ቤት እንዲያስረዱ የተጠሩ ምስክሮች ወይም ደግሞ ለፍርድ ቤት የተጠሩ ኤክስፐርቶች ወይ ደግሞ ባለሙያዎች በወቅቱ እንዲደርሱ ማድረግ ነው። ይሄ ባለማሟላቱ ምክንያት ተከራካሪ ወገኖች ለከፍተኛ እንግልትና ለከፍተኛ የገንዘብ ወጪ ይዳረጋሉ።
ባለ ጉዳዮችና ምስክሮች በወቅቱ ባለመገኘታቸው በፍርድ ቤት ውሳኔዎች ላይ ቀጥተኛ ተጽዕኖ እንዳለው የሚገልጹት አቶ መንግስቱ ዘገየ ለበርካታ ጊዜያት የለፉበት ክርክርም በሌሉበት እንዲወሰን ምክንያት ሊሆን ስለሚችል ሊታሰብበት ይገባል ሲሉ ይገልጻሉ።
ካልመጡ ደግሞ መዝገብ እስከመዘጋት ድረስ፣ ክስ እስከመሰረት ድረስ የሚደርስባቸውን ሰዎች አሉ፣ አጋጣሚዎች አሉ። እንግዲህ ምናልባት የክልሉ ጠቅላይ ፍርድ ቤት እና የክልሉ መንግስት ተባብረው እንደዚህ አይነት ተገልጋዮች ክርክራቸው እንዳይቋረጥባቸው፣ ሙግታቸው እንዳይሰበርባቸው ለአመታት ጊዜያቸውን ገንዘባቸውን እና ጉልበታቸውን የጨረሱበት ክርክር ዋጋ አልባ እንዳይሆን አማራጭ መፍትሄዎች ይፈልጋሉ ተብሎ ይገመታል።
ተፈጠረው የነዳጅ አቅርቦት መዋዠቅ በፍርድ ቤት ባለጉዳዮች ላይ ተጽዕኖ ይኖረዋል የሚሉት የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝደንት ወይዘሮ ትዕግስት በላቸው አጠቃላይ ተጽዕኖውን ለማየት ግን መዝገቦችን መመልከት ያስፈልጋል ይላሉ።
በተወሰነ ደግሞ ችሎቶች ያለውን ሁኔታ ከግምት በማስገበር ሰዓት መጠበቅ በሳይነት ደር እያስኬድን ነው ያለ ነው። ግን እንደተባለው ያው በሁሉም ቦታ ላይ በሁሉም ነገር ላይ ችግር እንዳለ ሁሉ በተከራካሪዎችም ላይ የሚያመጣው ተጽዕኖ ይኖራል። ስለ ለምሳሌ በሳምንት ውስጥ ምን ያክል መዝገብ ቀጠርን፣ ከዛ ውስጥ በምስክሮች ምን ያክሉ በዚህኛው በወቅታዊ ችግር ማምጣት ሳይችሉ ቀርተው ምን ያክሉ አስቀጠሩ የሚለውን እሱን አሰስመንት የተወሰነ ማየት ያስፈልገናል።
በዚህ ዜና ላይ አስተያየት እንዲሰጡን የአማራ ክልል ጠቅላይ ፍርድ ቤት የስራ ኃላፊዎችን ብንጠይቅም ምላሽ ለመስጠት ፈቃደኛ አልሆኑም። ለዶይቼ ቬለ ዘገባ ኢሳያስ ገላው።
ወደ መጨረሻው የዜና መጽሔት ትንታኔያችን ተቃርበናል። ቃለ መጠይቅ ነው። ስቱዲዮ ከመግባት በፊት ነው ቃለ መጠይቁን ያደረግኩት። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የዓለማችን ዋነኛ የንግድ መርከቦች መተላለፊያ የሆነው ፍኖተ ሆርሙዝን እንድትከፍት የሰጡት የጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ነው የቀሩት፣ ኢራን በአቋሟ እንደ ጸናች ነው። ጊዜ ገደቡ ከተጠናቀቀ ምን ሊከሰት ይችላል? ስቱዲዮ ከመግባቴ በፊት ለዋሽንግተን ወኪላችን አበበ ፈለቀ ያቀረብኩለት የመጀመሪያ ጥያቄ ነበር። አሁንም አድማጮች ቆይታችሁ ከኛ ጋር ይሁን።
እንግዲህ ያው ዶናልድ ትራምፕ በተለያየ ጊዜ በራሳቸው ላይ የተለያዩ የጊዜ ገደቦችን ያስቀምጣሉ፣ መልሰውም ደግሞ ያንን ጊዜ ገደብ ሲያራዝሙ ታስተውለዋል። እና የአንደኛው እና የመጀመሪያው አማራጭ እንደተለመደው የጊዜ ገደቡን ወይ በጣም የተለመደ የሰላም ስምምነት እየተካሄደ ነው በሚል መነሻ የማራዘም አማራጭ ሊከተሉ ይችላሉ። ጫናውን እንደቀጠለ ይቀጥላል ማለት ነው። ሁለተኛው ደግሞ አሁን በኢራንም በዋና ከተማውም እና በሌሎች አካባቢዎች እንደተደረገው ሁሉ ጥቃቶችን መጠነ ሰፊ ያልሆኑ ግን ኢራንን የበለጠ ሊያስጨንቁ የሚችሉና የአሜሪካንን ደግሞ ታማኝነት ወይም ደግሞ የትራምፕን ታማኝነት ሊያጠናክሩ የሚችሉ ጥቃቶች መሰነዘር አማራጮች ሊኖሩ ይችላሉ። ሶስተኛውና እጅግ በጣም ሁሉንም ሰው የሚያሰጋው ግን ነገሮች ባልተጠበቀ ሁኔታ ተስፋፍተው በአካባቢውና በቀጠና ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ የሆነ ቀውስ ሊፈጥር የሚችል መጠነ ሰፊ ጦርነትም ሊከሰት የሚችልበት ሁኔታ አለ ማለት ነው።
ምናልባት የመጨረሻው ሀሳብ ጋር ሊገናኝ የሚችል ነው ይሄ ጥያቄና የጊዜ ገደቡ ሊጠናቀቅ ጥቂት ሰዓታት በቀሩበት ወቅት ዛሬ ማለት ነው ዩናይትድ ስቴትስ የኢራን ዋና ከተማ ቴህራን ውስጥ ቅድም አንተም እንዳልከው ዛሬም የቦምብ ድብደባ ማከናወኗ ተዘግቧል። በድብደባው የመጓጓዣ መሰረተ ልማቶችና የነዳጅ ኢንዱስትሪው ናቸው ዋነኛ ኢላማ መሆናቸው የተዘገበው። የአውሮፓ ህብረት ምክር ቤት ፕሬዚዳንት አንቶኒዮ ኮስታስ በሲቪል መሰረተ ልማቶች ላይ የሚደረጉ ማናቸውም ጥቃቶችን አውግዟል። ፕሬዚዳንቱ የሰጡት ምላሽ ግን እንደተከታተል ነው ከሆነ ከዚያ እጅግ የሚቃረን ነው። ይህ ተቃውሞና ቅሬታ ወዴት ሊያመራ ይችላል?
እንግዲህ ከስር ከስር እያደገ የመጣ ተቃውሞና ቅሬታ ነው። ግን ዶናልድ ትራምፕ አሁንም ከጥቂት ደቂቃዎች በፊት መጠነ ሰፊ የሆነ ስልጣኔ አንዴና ለመጨረሻ እንዳይነሳ ሆኖ ሊሞት ነው የሚል ማስጠንቀቂያ ሁላ ሰጥተዋል። እስራኤልም ከተለያዩ የባቡርና መሰረተ ልማቶች ህዝቡ ራቅ እንዲርቅ ጥያቄ አቅርባት ድብደባው ቀጥሏል። እና ይሄ ሁኔታ እንግዲህ ሁለት አማራጮች ናቸው ያሉት። አንደኛው እነኚህ ተቃውሞና የቅሬታ ድምፆች በዓለም አቀፍ ተቋማት ብቻ ሳይሆን በህዝቡም ዘንድ በርክተው አሜሪካና በተከታዮቿ ላይ እርምጃ ተወስዶ ወይም ደግሞ ይሄ ሁኔታ የበለጠ ጎልቶ ዶናልድ ትራምፕን እና ይህን እርምጃቸውን ወደኋላ የሚገታበት ሁኔታ እንዲኖር ነው። ሁለተኛውና የሚያሳዝነው ፓርት ግን ይሄ ሁኔታ ቀጥሎ ጥፋቶች ከተከናወኑ በኋላ ያው ካለፈ በኋላ እንደተለመደው የፍርድና የውሳኔ ጉዳዮች ይሄዳሉ ማለት ነው። ግን አሁን እንደገለጽከው ግፊቱ እጅግ በጣም በሰፊው እየሄደ ነው ያለው። አሜሪካ ውስጥ ያሉ ነዋሪዎችም የህግ ባለሙያዎችም ሰላማዊ ሰዎች ላይ የሚፈጸም ወንጀል የሰብአዊ መብት ጥሰት ነው የሚል ሀሳብ እያቀረቡ ነው። እንግዲህ አሜሪካ የሰብአዊ መብት፣ የህግ የበላይነት፣ የተለያዩ ግብረገብ የበላይ ነኝ ብላ የምታስብ ሀገር ይህንን ትፈጽማለች ብሎ በግልጽ መታየቱ እጅግ በጣም የሚያሳፍር እንደሆነ የሚገልጹ ሰዎች በጣም በሰፊው በርክተዋል።
የአሜሪካው ፕሬዚዳንት ኢራን ላይ የሚሰነዝሯቸው ቃላት ተራ ስድብ እንዲሁም ከመስመር ያለፉ ናቸው። የትራምፕ ዛቻ በሲቪሉ መሰረተ ልማት ላይ ያነጣጠረ ነው፣ አሁን አንተም እንደጠቀስከው ይህ ደግሞ ከጦር ወንጀለኝነት የሚያስቆጥር ነው የሚሉም አሉ። የአሜሪካ ህዝብ፣ ፖለቲከኞችና መገናኛ አውታሩ በፕሬዚዳንቱ ንግግር ላይ ምን አሉ? ምንስ እየተነጋገሩ ነው?
ህዝቡ ለሁለት የተከፈለ ነው። በአብዛኛው አሁን በሰፊው ከ61% በላይ የሚሆነው ይሄንን ጦርነትም ፕሬዚዳንት ዶናልድ ትራምፕ የያዙትን አቋም በእጅጉ ይቃወማል። አንደኛውና ዋናው ወደዚህ ጦርነት መግባቱ ራሱ ስትራቴጂካዊ ጥቅምን ያላማከለ የመውጫና ሌሎች ትክክለኛ የሆኑ ትንታኔዎችና ጥናቶችን ያላደረገ እንደሆነ ነው የሚገልጸው። ከዛ ውጪ ጠንካራ ወታደራዊ አቋም እንዲኖረን የሚያሳዩ ናቸው፣ እርምጃ መውሰዱ አግባብ ነው የሚሉ ደግሞ ሁልጊዜ እሳቸውን ወይም ፕሬዚዳንት ዶናልድ ትራምፕን በጣም የሚወዷቸው የራሳቸው ቤዝ የሚባሉ ሰዎች ደግሞ ድጋፍ የሚሰጡበት ሁኔታ አለ። እና ይሄ እንግዲህ በጦርነት ሜዳ ብቻ የሚደረግ ውጊያ ሳይሆን የፖለቲካ ውሳኔዎች የሚቀረጹበትም ሁኔታ ከመሆኑ አንጻር አሜሪካውያን በአሁኑ ሰዓት ዶናልድ ትራምፕ የአሜሪካንን ህዝብ ፍላጎትና የአሜሪካንን ህዝብ ጥቅም ያማከለ እርምጃ እየወሰዱ አይደለም የሚሉ በጣም ሰፊ የሆነ ቅሬታ እያቀረቡባቸው ይገኛሉ። ሚዲያውም ደግሞ እንደዚሁ የአመለካከትና የፖለቲካ ጫናን የሚፈጥር ለሁለት የተከፈለ ጎራ ሆኖ የሚነጋገርበት ሁኔታ ላይ ያለ ነው።
ጥሩ። አድማጮች፣ ኢራን የዘጋችው ፍኖተ ሆርሙዝን በተመለከተ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአስቸኳይ እንዲከፈት የሰጡት ቀነ ገደብ ጊዜው እየተጠናቀቀ ነው። ይህም በተመለከተ ከዋሽንግተን ወኪላችን አበበ ፈለቀ ጋር ያደረግነው ቃለ መጠይቅ ነበር። አቤ፣ ለሰጠ ማብራሪያ ክልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። መልካም ምሽት።
ዜና መጽሔት በዚሁ ተጠናቀቀ።